እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። እንደዚህም ሲሆን በመጋቢዎች ዘንድ የታመነ ሆኖ መገኘት ይፈልጋል። ነገር ግን በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈረድ ለኔ ምንም አይደለም። እኔም በራሴ እንኳን አልፈርድም፣ በራሴ ላይ ምንም አላውቅምና። ነገር ግን በዚህ አልጸድቅም፣ እኔን የሚፈርድ ግን ጌታ ነው። ስለዚህ በጨለማ የተሰወረውን ደግሞም ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜም ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል። ወንድሞች ሆይ ስለ አንዱ ባንዱ ላይ አንዳችሁ እንዳይታበዩ ከተጻፈው አትለፍ የሚለውን በእኛ ተማሩ ዘንድ ይህን በእናንተ ምክንያት ስለ ራሴና ስለ አጵሎስ እንደ ምሳሌ ተናገርሁ። አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለህ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለ ምንድን ነው ይላል። እግዚአብሔር ሆይ ይህንን የቃልህን እውነት ግለጥልን። ሐዋርያው ጳውሎስ በልቡ የሚብሰለሰለውን እግዚአብሔር ሆይ አንተን በመፍራት የሚናገረውን ከበደውን ጌታ ሆይ የሚጠቅመን ነገር እንድናይ እንድትረዳን እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ይህንን ሐሳብ ባለፈው በብዙ ነክቼዋለሁ፣ ነገር ግን ትኩረት ልንሰጥበት የሚገቡ መሰረታዊ ነጥቦች በዚህ ውስጥ አሉ። እግዚአብሔር የተመሰገነ ይሁን እና ሐዋርያው ጳውሎስ በዚህ ቦታ ላይ አገልጋዮችን እንዴት ማየት እንዳለብን ይናገራል። እና አገልጋዮችን እንዴት ማየት እንዳለብን ብቻ አይደለም በዚህ ቦታ ላይ የሚናገረው፣ ነገር ግን አገልጋዮችን አስመልክቶም ሰዎች ሊሰጡ የሚችሏቸውን ፍርድ አስመልክቶ የሚናገራቸው ነጥቦች አሉ። ሐዋርያ ጳውሎስ በጌታ ቀን ስለሚመጣ ፍርድም ይናገራል። እና ይህንን ሁኔታ አብረን እንድንመለከተው ፈልጋለሁ። እግዚአብሔር የተመሰገነ ይሁን። በዚህ ቦታ ላይ ሐዋርያ ጳውሎስ አገልጋዮችን የሚጠቅስባቸውና የሚናገርባቸው ቃላቶች ብዙ መጤን እንዳለባቸው በጣም ተሰማኝና ብዙ አየኋቸው። የሚገርማችሁ ውድ ወገኖቼ በዚህ ቦታ ላይ ሐዋርያ ጳውሎስ የሚጠቀማቸው በርካታ ቃላቶች በመጽሐፍ ቅዱስ ውስጥ አሉ። አገልጋዮችን ለመግለጥ የሚጠቀምበት በአይነተኛ ደረጃ የምናያቸው የመጀመሪያው አገልጋዮችን የሚጠቅስበት ንግግር ዲያኮኖስ ወይም ዲያቆን ብለን እኛ የምንተረጉመውን ቃል ለራሱም ለሌሎችም አገልጋዮች ሲጠቀምበት እናያለን። ዲያቆን ማለት ለእኛ አንድ የሆነ በቤተ ክርስቲያን ውስጥ አገልግሎት የሚያገለግሉ ሰዎችን የሚመለከት የአገልግሎት መጠሪያ ነው። ጳውሎስ ግን ይሄንን ቃል ለራሱና እንደሱ ለሚያገለግሉ ሐዋርያቶች ሁሉ ይጠቀማል። ዲያቆናትን ለማሰለጥንበት ማሰልጠኛ ሳዘጋጅ ይህን ቃል ሳጠናው ዲያቆን የሚለው ቃል ለጌታ ለኢየሱስም ውሏል። የእግዚአብሔርን ስራ ለሚሰሩ ሰዎች ሁሉ ውሏል። እኛ ግን የተዋረድ አድርገን ከፍና ዝቅ አድርገን የምናይበት የአገልግሎት መጠሪያ አድርገነዋል። ይህንንም እንድንማርም በማሰብ ነው ይህንን ክፍል የምናየው። ዲያቆን የሚለውን ቃል ሐዋርያ ጳውሎስ የተጠቀመባቸውን ጥቂት ክፍሎች እንመልከት። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 5 ላይ አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው፣ ለእያንዳንዱም ጌታ እንደሰጣቸው ያገለግላሉ በሚለው ላይ ይሄው ዲያቆን የሚለው ቃል ነው ያለው። ይደቁናሉ ነው የሚለው። ያገለግላሉ ሲል ይደቁናሉ የሚል ቃል ነው የሚጠቀመው። ስለዚህ እነዚህ አገልጋዮች የአገልግሎታቸውም የሚጠራበት እነርሱም እንደ አገልጋይ የሚጠሩበት መጠሪያው አንዱ ዲያቆን የሚለው ቃል መሆኑን ልብ ማለት አለብን። በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን ይላል። በዚህ ቦታ ላይ ለአዲስ ኪዳን አገልጋዮች የሚለው ላይ ጳውሎስ የሚጠቀመው ዲያቆኖች እንደሆነ አደረገን የሚል ቃል ነው። አይገርምም ወገኖቼ? እግዚአብሔር የተመሰገነ ይሁን። እኔ በጣም ነው የሚደንቀኝ እነዚህ ነገሮች እኛ ከምንጠቀም በታጠቃቀም አንጻር ስናየው የሚገርም ነገር ነው። እንደገና በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 4 ላይ ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን ሲልም ዲያኮኖስ የሚለውን ቃል እንደሚጠቀም መጽሐፍቶች ያሳያሉ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 15 ላይም እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም ፍጻሜያቸው እንደ ሥራቸው ሆናል ይላል። ስለዚህ የጽድቅ አገልጋዮች ለማለት ሲጠቀም የአዲስ ኪዳን አገልጋዮች ለማለት ሲጠቀም በሁሉ እንደ እግዚአብሔር አገልጋዮች ሲል ዲያቆን የሚለውን ቃል መጠቀሙን በጣም ልብ ማለት አለብን። ሐዋርያው ጳውሎስ በአንደኛ ቆሮንቶስ 11:23 ላይ የክርስቶስ አገልጋዮች ናቸውን እንደ እብድ ሰውላለሁ እኔ በልጣለሁ ያለ በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በሞት ብዙ ጊዜ ሆንኩ ይላል። ይሄን ወደፊት እናጠናዋለን። ይሁን እንጂ በዚህ ቦታ ላይ የክርስቶስ ዲያቆኖች ናቸውን ሲል ሁሉንም እንደ ተቀለለ መርሳት እንደሌለብን አደራላችሁ ወዳለሁ። የዚህ ቃል ትርጉም ምንድነው? ዲያቆን ማለት ትሁት አገልግሎት የሚሰጥ የሚረዳና የሚያግዝ ሰውን ለመግለጥ የሚውል ቃል ነው። ይህ ቃል ለብዙ የአገልግሎት ስራዎች መጥሪያ የዋለ ቃል ነው። የንጉስ አገልጋይ ለሆኑ በመጽሐፍ ቅዱስ ውስጥ ውሏል። ለሸንጎ አባላት ውሏል። ለቤተ መቅደስ በር ጠባቂዎች የዋለ ቃል ነው። ስልጣንን ሳይሆን የሚያሳየው አገልጋዮች የሚሰሩትንና የሚያካሄዱትን አገልግሎት ነው የሚያመለክተው። አገልግሎታቸው ሌሎችን የማገዝ የመርዳት ዝቅ ብሎ የመስራትን ስራ የሚያመለክት ቃል ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አገልጋዮችን በእግዚአብሔር ቤት የሚሰራን የእግዚአብሔርን ስራ የሚሰሩ ሰዎች ይሄንን መንፈስ የመጠበቅ ነገር እንዳለብን ይሄ ቃል ጥናት የሚያሳስበን ይመስለኛል። እግዚአብሔር ይመስገን። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ራሳችንን ዝቅ አድርገን የምናገለግለው እንጂ አገልግሎት ክብር የምናገኝበት ስታተስ የምናገኝበት ትልቅ ሰው የምንሆንበት ሳይሆን ሌሎችን ሰዎች የምናገለግልበት የዝቅታ ልብን የሚጠይቅ እንደሆነ እንመለከታለን። ሌላው ቃል ሐዋርያው ጳውሎስ የሚጠቀመው ሁፔሬቴስ የሚል ግሪክ ቃል ነው። አሽከር ማለት ነው ይሄ ቃል። ይህንን ቃል ሐዋርያው ጳውሎስ በአንደኛ ቆሮንቶስ 4:1 ላይ አሁን በምንመለከተው ክፍል ላይ ተጠቅሞበታል። እንዲሁ ሰው እኛን እንደ ክርስቶስ ሎሌዎች እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን ይላል። ሎሌ ማለት ምን ማለት ነው? አሽከር ማለት ነው። ይህንን በጣም ልብ ማለት አለብን። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ስራ ሲሰራ እግዚአብሔርን ስራ በየትኛው መንገድ ስንሰራ ዲያቆን እንበል ምን እንበል አሁን ያለው የተዘበራረቀ የስም አጠራሩ ማረጉ ሁሉ ወደዛ ጥለን እያንዳንዱ አገልግሎት እኛ እንደ አሽከር እንደ ባሪያ ራሳችንን ዝቅ ያደረገን የምናገለግለው እንጂ ራሳችንን የምንሾምበት ትልቅ የምንሆንበት ሳይሆን የምናንስበት እንደሆነ ያሳስበናል። እግዚአብሔር የተመሰገነ ይሁን። ሐዋርያው በዚህ ክፍል ሁለት አይነት ቃላቶችን ነው የሚጠቀመው በምዕራፍ 4 ቁጥር 1 ላይ እና እነዚህን ቃላቶች አንዱ ሁፔሬቴስ የሚለውን ቃል ሲጠቀም ሌላው አይኮኖሞስ የሚል የግሪክ ቃል እናያለን። አይኮኖሞስ የሚለው የእግዚአብሔርን ቃል ለመመገብ ሐዋርያት ያላቸውን ኃላፊነትና ሪስፖንሲቢሊቲ ወይም ስልጣናቸውን ያሳያል። መመገብ፣ የእግዚአብሔርን ቃል መመገብ። መጋቢ የሚለው ማለት አስተዳዳሪ ማለት ነው። ይሄ ቃል በጣም ሰፊና ጥልቅ የሆነ ቃል እንደሆነ እናያለን። ይህ ስልጣን የእግዚአብሔርን ሕዝብ መመገብን ከዚህ ክፍል አንጻር ስንመለከተው የሚያሳይ መሆኑን እንመለከታለን። ይህ ስልጣን የእግዚአብሔር ምስጢር መመገብ እንዴት እንደሆነ ተመልከቱ። በአንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ ልዩ ልዩን የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። ዋው! መጋቢዎች ሁሉም ክርስቲያኖች ናቸው። እግዚአብሔር ይመስገን። እግዚአብሔር በሰጣቸው ጸጋ የሚያገለግሉ ሁሉ ምንድናቸው? መጋቢዎች ናቸው። በጸጋችን ሌሎችን ክርስቲያኖች እንመግባለን። ስለዚህ መጋቢ ጥሪ ሆኖና ታይትል ሆኖ ቀረ ማለት ነው። እግዚአብሔር ይመስገን። ስለዚህ ያንዳንዱ ልብ በሉ እንደገና ላንብብላችሁ የጌታ ልጆች አንደኛ ጴጥሮስ 4:10 ላይ ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እያንዳንዳችሁ እንደ ተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ ምን አርጉ አገልግሉ። እግዚአብሔር በሰጠን ጸጋ እንመግባለን በሉ መጋቢዎች መጋቢዎች። እግዚአብሔር ይመስገን። በሰጠን ጸጋ የእግዚአብሔርን ቤትን መግባለን። ስለዚህ ፑልፒት ላይ እንደኔ የሚቆም ሰው ብቻ አይደለም መጋቢ። እግዚአብሔር ይመስገን። የሸክም እኔ ከላይ ላይ ተወረደልኝ። ብዙ ጫና ላይ ላይ ሆኖብኝ ነበር። እናንተ ሁላችሁ ምንድናችሁ? ምን ነው ዝም አላችሁ? ፈራችሁ እንዴ? እናንተ ሁላችሁ እግዚአብሔር በሰጣችሁ ጸጋ ምንድናችሁ? መጋቢዎች ነን። መጀመሪያ በተመለከት ነው ደግሞ እኛ ሁላችን ምንድነን? ሎሌዎች ነን። ከዛም ደግሞ ምንድነን? ዲያቆናትም ነን። እግዚአብሔር ይመስገን። ዲያቆን ነን፣ ሎሌ ነን፣ መጋቢ ነን። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ቃል የሚያስተምረን ነገር በጣም ጸጋ የሞላው ነገር ነው። እግዚአብሔር የተመሰገነ ይሁን። ሐዋርያው ጴጥሮስ የሚጠቀምበት አጠቃቀም የሚያስደንቅ ነው። መጋቢዎች ለሚለው ቃል ሁፔሬቴስ የሚለውን ሲጠቀም እርስ በርሳችሁ አገልግሉ በማለት ሲናገር ግን ዲያኮኒቴስ እርስ በርሳችሁ አገልግሉ ሲል አንዳችሁ ሌላችሁን ስታገለግሉ ዲያቆን ሁኑ ነው የሚለው። በጸጋን መግባለን። ጸጋው ምግብን ያመጣል። ሌሎችን እናፋፋበታል፣ እንረዳበታለን። ነገር ግን አንዳችን ግን ለአንዳችን ያለውን ነገር ግን ሲጠቅስ ምንድን ነን ይላል? ዲያቆኖች ነን ይላል። ጸጋችን አገልጋ ያረገናል እንጂ ባለማዕረግና ባለክብር አረገን። ጆሮ ያለው ይስማ። እግዚአብሔር ይመስገን። ቤተ ክርስቲያንን የሚያጸዳት ውድ ወገኖቼ የእግዚአብሔር ቃል ነው። የእግዚአብሔርን ቃል በጥራት ከወሰድነው እንታጠባለን። ደግሞም ልክ ያልሆኑ እይታዎች ከኛ ይወገዱልናል። ክብር ለእግዚአብሔር ይሁን። ስለዚህ ጴጥሮስ በዚህ ቦታ ላይ እርስ በርሳችሁ አገልግሉ ሲል ዲያቆን ሁኑ፣ አንዳችሁ ለሌላችሁ ዲያቆን ሁኑ ይላል። በጸጋ ግን ስታገለግሉ እንደምን ምን አድርጎ ነው የሚለው የሚናገረው? ልዩ ልዩን የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ ጸጋችሁ በጸጋ ሰዎች ይመገባሉ። ስናገለግል ግን መንፈሳችን ምን መሆን አለበት? የዲያቆን ልብ፣ የአገልጋይ ልብ መሆን አለበት። የትህትና ልብ መኖር አለበት። ጸጋችን ከምናገለግለው ሕዝብ በላይ ካደረገን አደገኛ ነው። ጸጋችን ከምናገለግለው ሕዝብ በላይ እንዲያደርገን እግዚአብሔር አይፈቅድም። ጸጋችን ለእግዚአብሔር የምናገለግለው ሕዝብ ምግብ ነው እንጂ መመገቢያ ነው እንጂ እኛን ወደ ላይ ማውጫ ማሳደጊያ አይደለም። እግዚአብሔር ብዙ ጸጋ ከሰጠ እንድናገለግለው ከፈለገን ምንድን ነው የሚያረጋል? ዲያቆን ነው የሚያረገን። የዲያቆን ልብ እንዲኖረን ነው የሚፈልገው እንጂ ልናገለግል በተቀባንበት ጸጋ አንኮፈስም፣ ወደ ላይ አንወጣም። ክብር ለእግዚአብሔር ይሁን። እነዚህ የእግዚአብሔር ሰዎች ይህንን ነገር እንዴት እንደሚጠቀሙት በጣም የሚያስደንቅ ነገር ነው። ስለዚህ እንደ ዲያቆን እርስ በርሳችሁ አገልግሉ ይላል ጴጥሮስ። በጸጋችሁ እንደ መጋቢ ትሆናላችሁ፣ ትመግባላችሁ። በጸጋችሁ ትመግባላችሁ። ስታገለግሉ ግን እንደምኑ ነው? እንደ ዲያቆን ሁኑ ይላል። የእግዚአብሔር ስም ብሩክ ይሁን። ይሁን እንጂ የመጽሐፍ ቅዱስ ተማሪዎች በቆሮንቶስ አይኮኖሞስ የሚለውን ቃል አጠቃቀሙ ከተራ ስራ ያለፈ ትልቅ ኃላፊነትንም ሊያሳይ እንደሚችል ይናገራሉ። የግሪክ እውቀት ያላቸው ብዙ የእግዚአብሔር ሰዎች የጻፉት መጽሐፍ ሳይ ይሄ መጋቢ የሚለው ነገር ትልቅ ኃላፊነት እንዳለው እንመለከታለን። ሌላው ሐዋርያ ጳውሎስ የሚጠቀመው ቃል ሊቱርጊያ የሚል የግሪክ ቃል ነው። ይሄ ቃል ሚኒስተር ተብሎ የተተረጎመ ነው። እና ይሄ ቃል በሴፕቱአጀንት ማለት ሴፕቱአጀንት የሚባለው መጽሐፍ ቅዱስ ብሉይ ኪዳን በሐዋርያት ዘመን በግሪክ ቋንቋ ከዕብራይስጥኛ ተተርጉሞ ነበር። ስለዚህ ሐዋርያቶች ጌታችን በመድር በነበረ ጊዜ ሐዋርያቶችም ሲያገለግሉ ይሄ ሴፕቱአጀንት የሚባለው በሰባ ሊቃናት ወይም አዋቂዎች የተተረጎመ መጽሐፍ ስሙ ሴፕቱአጀንት ይባላል። ሰባው ሊቃናት ይሉታል በአማርኛ ስሙን ሲጠሩ። በብሉይ ኪዳን ውስጥ ይሄ የሴፕቱአጀንት የብሉይ ኪዳን መጽሐፍ የዕብራይስጥኛውን ቃላቶች ወደ ግሪክ የተረጎመበት አተረጓጎም ለአዲስ ኪዳንን በብሉይ ኪዳን ራእይ ለማየት በጣም ጠቃሚ የሆነ አይነተኛ የፍቺ መጽሐፍ ይሆናል። እግዚአብሔር ይመስገን። እና በዚህ በሴፕቱአጀንት ውስጥ ይሄ ሊቱርጊያ የሚለው የግሪክ ቃል በምን ሁኔታ ውሏል? ዮሴፍ ለጲጢፋራ ቤት የሚሰጠውን አገልግሎት ለማሳየት ሁሉ ይታያል። ስለዚህ የቤቱ አስተዳዳሪ ኃላፊ የሆነ ሰው ሚኒስተር የሚያረክ ሰው ሆኖ ተጠቅሷል። ኢያሱ የሙሴ ሎሌን ለመግለጽ ተጠቅሷል። ስለዚህ ኢያሱ ለሙሴ ነው የሚያገለግለው። ዮሴፍ ጲጢፋራንና ቤተሰቡን ነው የሚያገለግለው። ለነዚህም ሁሉ እናያለን። ስለዚህ ሚኒስተር የሚለው ቃል በቤተ ክርስቲያን ላሉ ሰዎች በአይነቱ ተመርጦ የተፈጠረ ቃል ሳይሆን በሌላ መንገድ ሰዎች ክርስቲያንም ያልሆኑ ከመንፈሳዊም ነገር ውጪ ለሆነ ነገር ሁሉ ይታያል። ሐዋርያው ለቆሮንቶስ ሰዎች አገልጋዮችን እንዴት ማየት እንዳለባቸው የሚናገርበት አባባሎቹ እነዚህን ስንመለከት የተለየ ነው። አንደኛ በዚህ ንግግር ውስጥ ራሱን ብቻ ሳይሆን የሚጠቅሰው በምዕራፍ 3 ላይ የተቀሳቸውን አገልጋዮች ሁሉ ነው። ምዕራፍ 4 ላይ እንደዚሁ ሰው እኛን እንደ ክርስቶስ ሎሌዎች ሲል እኛ በሚለው ውስጥ ራሱን ቢያንስ ቢያንስ ከጻፈው ጽሑፍ ስንመለከት አጵሎስን ኬፋን እናም ባይነ ህሊናው ማንኛውንም አገልጋይ የሚጠቅስ ሊሆን እንደሚችል መገመትና መረዳት ይቻላል። እነዚህ የቆሮንቶስ ሰዎች እኔ አጵሎስ ነኝ፣ ጳውሎስ ነኝ፣ ኬፋ ነኝ ብለው ስለተከፋፈሉ ቢያንስ ቢያንስ በእነሱ ህሊና ውስጥ ለመከፋፈል ምክንያት ያደረጓቸውን እነዚህን እግዚአብሔርን ሰዎች ማየት ያለባቸው እንዴት መሆን እንዳለበት ያሳያል። እግዚአብሔር የተመሰገነ ይሁን። ሐዋርያው ለቆሮንቶስ ሰዎች የሚጠይቃቸው እንደ እግዚአብሔር ቃል መጋቢዎች አድርጎ ይቁጠረን ነው የሚለው። ይቁጠረን የሚለው ቃል ምንድን ነው? ውድ ወገኖቼ ሰዎች አንድን ነገር ሲቆጥሩ የምትቆጥሩት ነገር ትልቅ እርምጃ መውሰድ ነው። የሚቆጥር ሰው ትልቅ እርምጃ ይወስዳል። አንድ የቆጠርነው ነገር ማለት ለዛ ነገር የሰጠነውን እውቅና ያሳያል። ለዛ ነገር የሰጠነውን ስፍራ ያሳያል። ይቁጠረን ሲል እንደ መጋቢ እንደ እግዚአብሔር ምስጢር መጋቢዎች ይቀበለን በዚህ ሁኔታ ይየን። እኛ ሰው ሊያይን ቢፈልግ ስፍራ ሊሰጠን ቢፈልግ በዚህ መልክ ይመልከተን የሚል ነገር አለው። አገልጋዮችንና የሚያገለግሉትን አገልግሎት አስመልክቶ ሐዋርያው ያላቸውን ይህንን መረዳት የምንመለከትበት ምክንያት ምንድን ነው? ሐዋርያት ስለ ራሳቸውም ሆነ ስለሚያገለግሉት አገልግሎት ያላቸው መረዳትና ግንዛቤ ያገኙት ከየት እንደመሆነ ታውቃላችሁ? ከጌታ ኢየሱስ ክርስቶስ ከራሱ ነው። እውነተኛ አገልጋዮች ጌታችንን ይመስላሉ። ሌላ ሊመስሉ አይፈልጉ። ይህንን በጣም በቤተ ክርስቲያን ታሪክ ስትመለከቱ ብዙ የሚያሳዝን ነገር እናያለን። እኛም ባለንበት ዘመን ብዙ ነገር እናያለን። ጌታ ኢየሱስ በማርቆስ 10:45 ላይ እንደዚህ ይላል፣ እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እውነተኛው አገልጋይ ኢየሱስ ነው። ኢየሱስን ከመሰልን ይበቃናል። ውድ ወገኖች ኢየሱስን ከመሰልን ይበቃናል። ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ የተናገረውን እነዚህ ሐዋርያቶች በዘመናቸው ጠብቀውት እንዴት እንደሄዱ እንመለከታለን። ውድ ወገኖቼ እግዚአብሔር ቃል የሚናገረው ነገር ለእይታችን ብዙ ፈውስንና ጥቅምን ያመጣልናል። ክብር ለእግዚአብሔር ይሁን። በምዕራፍ 9 ቁጥር 35 ላይ ጌታ ለ12ቱ ደቀ መዛሙርት ይህንን ሁኔታ አሳስቧቸዋል። እንደገና ተቀምጦም 12ቱን ጠርቶ ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉም አገልጋይ ይሁን አላቸው። እግዚአብሔር ስም የተባረከ ይሁን። ወገኖቼ እኔ ለትህትና አይደለም አንዳንድ የምነግራችሁ ነገር የእግዚአብሔርን ቃል መታዘዜ ነው። ዱሮስ ነው እንጂ መባል አለበት ታድሎ መባል የለበትም። የእግዚአብሔርን ቃል ነው የምንታዘዘው እንጂ it's not really a special offer እኛ ለክርስቶስ የምንሰጠው የተለየ ነገር አይደለም። ስለዚህ ጌታ በቃሉ ያስተማረው ለደቀ መዛሙርቱ የነገራቸውን እኛም ራሳችን በሕይወታችን ልንጠብቀው ይገባል። እና please የእግዚአብሔርን ቅባት ለአገልጋዮች ብቻ አድርጎ ማየት በጣም dangerous ነገር እንዳለው ደጋግሜ ተናግሬያለሁ። አገልጋዮች በሚያገለግሉት ጸጋ በተለየ መንገድ ሰዎችን መጥራት ፕሊዝ እግዚአብሔርን የምትበድሉበት እንጂ የምታከብሩበት አይደለም። እግዚአብሔርን ነገር ከሰዎች ህይወት ያለው ማክበር ከፈለጋችሁ እግዚአብሔር የሰጣቸውን ጸጋ በመቀበል ያንን በማስተናገድ እግዚአብሔር ይመስገን ያንን አገልግሎታቸው እንዲያምርላቸው በማድረግ በመጸለይ አይደለም በመተባበር የእግዚአብሔርን ስራ የእግዚአብሔርን መልካም ነገር በመደገፍ መልካም ነገር እናረጋለን። የተለየ ነገር ግን ሰውን ግን ማውጣት የተለየ ቦታ ማድረግ ለውድቀታቸው ኮንትሪቢዩት የሚያረጋው ሰይጣን ብቻ ሳይሆን እኛም ልንሆን እንደምንችል ማሰብ አለብን። እግዚአብሔር ከዚህ ይጠብቀን። መቼም ይሄን ትምህርት ተመራችሁ እኔ የትኛው ቤተክርስቲያን ሄዳችሁ በሰላም እንደምትኖሩ አላቅም። ግን እውነቱ ይሄ ነው። እግዚአብሔር ይመስገን። ኡነቱ ይሄ ነው። ስለዚህኛ በእግዚአብሔር ቃል እንደ እግዚአብሔር ቃል መኖር አለብን። ከሰዎች ጋር የምትፋለሙበት አይደለም። ልባችን የሚገረዝበት በእግዚአብሔር ፊት እግዚአብሔርን ይያየን ለምንኖረው ለክርስትና ህይወት መሰረት የሆነው መጽሐፍ ቅዱሳዊ ይታ ምናመጣበት ነው። ውድ ወገኖቼ ይሄ ኡነት ቢጠበቅ በቤተክርስቲያን ውስጥ ብዙ ሰዎች አገልጋይ መሆንን አይፈሩ ነበር። ለምን? በማረግ አገልግሎት መታየቱ ቀርቶ በአገልግሎት የሚሆንበት ሁኔታ ይመጣል። አገልግሎት ይሆናል መመዘኛ እንጂ ማረግና ስልጣን መሆኑ ይቀራል። የሚቀበሉት ማረግና የምንሰጠው አገልግሎት አልመጥን ብሎ ካለ በዛ አገልግሎት ላይ እኛ መቀመጥ የለብንም። It's not our calling አለቦታችን መቀመጥ የለብንም። እና አንዳንድ ሰዎች በሹመት ነው የሚያዩት 10 አለቃ 50 አለቃ እንደሚባል በማረግ ሰዎች እንደሚያድጉ በወንጌላው የጀመረ በመጋቢነት ከመጋቢነት ወደ ሐዋርያነት እንደዛ ያለ የሄደ ነው አሁን ያለው። ይሄ በጣም ትክክል ነገር አይደለም። እነዚህ ያሉ ነገሮች የቤተክርስቲያንን አገልግሎት የእግዚአብሔርን ስራ የምናገለግልበትን ቅንነት ያጠፋል። አንድ ጽሑፍ የድሮ የቤተክርስቲያን ታሪክ ሳነብ ነበር ከጥቂት ወራት በፊት probably 7 8 ወር በፊት ነው። እና የቤተ ክርስቲያን ቢሾፕና ዲያቆን ያላቸውን ግንኙነት ያጽሁፍ ይናገራል። እና ጽሁፉ ምን ይላል? በዲያቆንና በቢሾፕ መካከለ ያለውን ሲናገር ሐዋርያቶች ይሄው ዛሬ እንደምናየው እንደ እግዚአብሔር ቃል ከዚህ ቃል ጋራ የተፋታና የተለያየ ነገር እንዴት እንደሚናገር ተመልከቱ። ሙሴ ለአሮን እንደሆነ አሮን ለሙሴ እንደሆነ ቢሾፕ ለዲያቆን ነው ዲያቆን ለቢሾፕ ነው። ሙሴ እንደ አምላክ አሮን እንደ ነብይ እንደሆነ ቢሾፕ እንደ አምላክ ዲያቆን እንደ ነብይ ነው ይላል። አስደነግጥም። ከዛ ደግሞ ቀጥሎ ምን ይላል መሰላችሁ ያ ጽሑፍ? ይሄ በዚህ ብቻ የሚያቆም መሰላችሁ? በአብና በወልድ መካከለ ያለውንም ግንኙነት ያመጣል። ወልድ ያለ አብ እንዳልሆነ ሁሉ ዲያቆን ያለ ቢሾፕም ነው ይላል። ያለ ቢሾፕ ምንም ነው ይላል። ምንም ነው የሚል ቃል ይጠቀማል። ሃይራርኪ ቤተክርስቲያን ውስጥ እየመጣ ሲመጣ እንዴት ያለ ጉዳት ቤተክርስቲያንን እየከተታት እንደመጣ ማየት እንችላለን። ዛሬ በቤተክርስቲያን የሚታየው የሰዎቹ ማረግና ምንነት እንጂ የነሱ ጌታ የሚያገለግሉት ጌታ አይደለም የሚጎላው። ለዚህ ቀለል ያሉ ትምህርቶች ናቸው ግን ያጥባሉ። እግዚአብሔር ይጠበን። እግዚአብሔር ይጠበን። እግዚአብሔር ስም የተባረከ ይሁን። በእግዚአብሔር ቤት ውስጥ እኔ ለራሴም እግዚአብሔርን እየፈራሁ ነው ይሄንን እናገረው። የዲያቆን መንፈስ የአገልጋይ መንፈስ የሎሌ መንፈስ እንጂ የሚያስፈልገው በመቀባት ስም ከሌ ማለት ኢምፖርታንት መሆን የሚፈልግ ሰው እንዴ ያለ ትምርት አስተምረን እንደዚህ ያለ ነገር የሚፈልግ ሰው ሮንግ ቸርች እንደሆነ ማወቅ አለበት። I am your servant. እኔ የናንተ ሎሌ ነኝ እንጂ ምንም አይደለም። እግዚአብሔር ይመስገን። ይሄንን ልብ ካልጠበቅን ስተናል ማለት ነው። ተሳስተናል ማለት ነው። እነዚህ ነገሮች ካደግንበት ከለመድንበት ቋንቋችን ሁሉ ምላሳችንም ልባችንም በቃሉ ይታጠብና ይጽዳልን። ክብር ለእግዚአብሔር ይሁን። ሐዋርያ ጳውሎስ በዚህ ቦታ ላይ እንደዚህም ሲሆን በመጋቢዎች ዘንድ የታመነ ሆኖ መገኘት ይፈልጋል ይላል። ሐዋርያው መጋቢ መሆንን ሲገልጥ በመጋቢነት ኃላፊነት አንዱና ትልቁ ነገር ባለፈውም ነግራችኋለሁ ታማኝነት ነው። ታማኝነት እንደሆነ እንመለከታለን። ማገልገል አይደለም። ማገልገል በጣም ብዙ እንቅስቃሴ ሊካሄድ ይችላል። ታማኝነት ነው በእግዚአብሔር ሥራ ውስጥ በጣም ኢምፖርታንት የሚሆነው ነገር። ስለዚህ መጋቢ የሚሆን ሰው ምን አይነት ሰው እንደሆነ ጥሩ ምሳሌ ያገኘሁት እኔ በመጽሐፍ ቅዱስ ውስጥ አይነ ህሊናችሁን እንዶ ክፍት ሊያረግ ይችላል ብየምለው የአብርሃም ሎሌ ኤልኤዘር ነው። አብርሃም ኤልኤዘርን አስመልክቶ በዘፍጥረት 15:2 ላይ እንደዚህ ይላል። አብርሃምም አቤቱ እግዚአብሔር ሆይ ምን ተሰጠኛለህ? እኔም ያለ ልጅ ሄዳለሁ። የቤቴም መጋቢ የደማስቆ ሰው ይህ ኤልኤዘር ነው አለ። የቤቴ ምን አለ? መጋቢ። አብርሃም የቤቱ ሁሉ ባለቤት ነው፣ ግን መጋቢው ግን ማን ነው? አዎ ልጅ የለኝም እና ይሄ ሰው በኔ ቤት መጋቢ ሆኖ የቤቴን ጥሪት ሀብት ሁሉ ይቆጣጠራል። ስለዚህ እኔ ልጅ ከሌለኝና እንደዚሁ ከዚህ ምድር ከተሰናበትኩ ምን ይሆናል? ይሄ ሁሉ የሱ ነው የሚሆነው አለ። እግዚአብሔር ግን ይሄ አይወርስህም አለ። አወጣና ሳየው የሰማይ ከዋክብትን ዘር እንደማይቆጠር እንደነዚህ ከዋክብት ይሆናል አለው። ልጅ እንደሚወልድ እግዚአብሔር ነገረው። ኤልኤዘር ምን አይነት መጋቢ ነበር? በዘፍጥረት 24 ከቁጥር 1 እስከ 9 ተመልከቱ። እንዴት ያለ መጋቢ እንደሆነ ልብ በሉ። እኔ በጣም ጥሩ እይታ ስላገኘሁበት እሱን ነው የመረጥኩት ከመጽሐፍ ቅዱስ። አብርሃምም ሸመገለ በዘመኑ ማረጀ። ተመልከቱት እንግዲህ አብርሃምን በሥራው ሁሉ እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው ይላል። አያችሁት የመጋቢ ምን አለ ኃላፊነት እንዳለው? ሎሌ ነው፣ የቤቱ ሽማግሌ ነው፣ the most prominent የሆነ ሰው ነው፣ የከብቱ ሁሉ አዛዥ ነው፣ ሪስፖንሲብል ነው በንብረት ሁሉ ላይ። ከዛ ምን እንደሚለው አብርሃም ተመልከቱ። እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነአን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅ ሚስትን ትወስድለታለህ። ይህንን ኃላፊነት ይሰጠዋል። አብርሃም አርጅቷል። ወጥቶ ልጁን ይዞ አጭቶለት ሊመጣ አይችልም፣ አቅም የለውም አሁን። ስለዚህ ይህንን ሎሌ የንብረት ብቻ ሎሌ አይደለም፣ ይሄ መጋቢ የማንንም ሕይወት የሚመለከት ነው፣ የይስሐቅንም ጉዳይ የሚመለከተው ሰው ነው። የይስሐቅ ትዳር ሁሉ የሚመለከተው ሰው ነው። አብርሃም በተጠራበት ጥሪ ውስጥ እንዲኖር ድርሻ ያለው ሰው ነው። የአብርሃም ጥሪ እንዲጠበቅ ድርሻ ያለው ሰው ነው። ስለዚህ ምን ይለዋል? እኔ ከወጣሁበት አገር ካልሆነ በስተቀር እዚያ ብሬያቸው ካሉ ከከነአን ሴቶች ልጄን ሚስት እንዳትወስድለት ብሎ መሐላ ያስመለዋል። ከዛ በኋላ ሎሌው ምን እንደሚል ተመልከቱ። ሎሌውም ሴቲቱ ምናልባት ወደዚያ ሀገር ከኔ ጋር ለመምጣት እንቢ አለች እንደሆነ ልጅህን ወደ ወጣበት ሀገር ልመልሰውን አለው። እዚህማ አገባ ከሆነ አብርሃምም አለው ልጄን ወደዚያ እንዳት መልስ ተጠንቀቅ አለው። ታማኝነት እንዴት አይነት ህሊና እንደሚሰጥ ሎሌ የሆነ ሰው መጋቢ የሆነ ሰው የእግዚአብሔርን ህዝብ በተጠራበት ጥሪ ውስጥ እንደ ኤልኤዘር ታማኝ የሚሆን መሆን አለበት። እግዚአብሔር ብሩህ ህሊና ይስጣል። ክብር ለእግዚአብሔር ይሁን። ተጠንቀቃለሁ ከአባቴ ቤት ከተወለድኩባት ምድር ያወጣኝ ይህችን ምድር እሰጣለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል። ከዚያም ለልጄ ሚስትን ትወስዳለህ። ሴቲቱ ካንተ ጋር ለመምጣት እንቢ አለች እንደሆነ ከዚህ ካቀረብኩህ መሐላ ንጹህ ነህ። ልጄን ግን ወደዚያ አትመልሰው። ስለ ልጄ ትዳር ተብሎ የተጠራው ጥሪ አይመለስም፣ አይታጠፍም አለ። እኔ ይህንን ሳነብ ይህን ትምህርትም ሳዘጋጅ ሳጠናው በእውነት ነው የምነግራችሁ እግዚአብሔር በብዙ ነገር ታማኞች ያድርገን ወገኖች። ሪሊ እውነቴን ነው የምነግራችሁ እግዚአብሔር ታማኞች ያድርገን። በብዙ ነገር የእግዚአብሔርን አደራ አጉድለን ልናገለግል የምንችልበት ነገር ሁሉ ነው የታየ። ስለ ልጆቻችን ስንል፣ ስለ ወዳጆቻችን ስንል፣ ስለ ሰው ብለን እግዚአብሔር የማይወደውንና የማይፈልገውን የምናደርገው ነገር ሁሉ ነው የታየኝ። እግዚአብሔር ታማኝ አገልጋዮች አድርገን መድረክ ላይ ወጥተን እናገለግል ብቻ አይደለም። ስለዚህ መጋቢ የሆነ ሰው ታማኝ የሆነ ሰው መሆን አለበት እንደ ኤሌዘር። ኤሌዘር ይሄንን አደራ ከተቀበለ በኋላ ምንም ቢሆን ማግባት አለበት። እንደ አብርሃም አርጅቶ ነው እንደ ምንም አላለም። የጌታዬ አብርሃም አምላክ ሆይ ያለ እግዚአብሔርን ተማጽኖ ሄደ። እግዚአብሔር የተመሰገነ ይሁን። አያችሁት በምን አይነት ሁኔታ ሚስት እንዳገኘ ታሪኩን እናቃለን። ወገኖቼ ዛሬ የትም ፍጪው ዱቄቱን አምጪው ነው። እኔን ተረት የተረተ ሰው የራበው ይመስለኛል እና እንጀራ የለም ዱቄትም የለም እኔ የትም አምጮ በምንም ብንቻት ጋግረሽ የሆነ ቂጣ ነገር አፌ ውስጥ ይግባ የሚል ነው። እኔ አይ ዶንት ኬር የት እንደተፈጨ ራብ ያንገበገበው ሰው። ውድ ወገኖቼ ኒዳችን የቱንም ያህል ቢያንገበግበን ለእግዚአብሔር ያለንን ታማኝነት የመጠበቅ ጸጋ እግዚአብሔር ይስጠን። በእውነት ባጎደልነው ነገር እግዚአብሔርን ባሳዘንበት ነገር ሁሉ እግዚአብሔር ይቅርታን ያደርግልን። እግዚአብሔር የተመሰገነ ይሁን። ይሄ እንዴት ቻሌንጅ እንዳደረገኝ ላስረዳችሁ አልችልም። ስለዚህ እኔም እንደተማርኩ እናንተንም እግዚአብሔር ያስተምራችሁ። የእግዚአብሔር ስም የተባረከ ይሁን። ሎሌው ከጌታው ከአብርሃም ጭን በታች እጁን አደረገ። ስለዚህም ነገር ማለለት ታማኝነት ይላሉ ይሄ ነው። አብርሃምን እግዚአብሔር ለጠራው ለለየው ዓላማ የሚሆን ታማኝነት ነው። ታማኝነት ለሰው ሳይሆን ለእግዚአብሔር ጥሪ ነው። ታማኝነት ለሰው ታማኝ መሆን አይደለም፣ ለእግዚአብሔር ጥሪ ነው ታማኝነት። ይሄንን ልቦናችንን ጥለን ልንመለከት ይገባናል። እግዚአብሔር ይሄንን እውነት በውስጣችን ያክብደልን። አብርሃም በዚህ ውስጥ የሚናገረው ነገር ተመልከቱ። ያውም እዚህም ሴት ነች፣ ዋናው እሱ ፍቅር ያዛት እንጂ ለውጣታል። ምን አለ ተለውጣዋለች ይለውጣታል። ጨው ውሃ ልትቀዳ ወረደች አለ አንድ ወንድም አንዴ ሲሰብክ። ቀድታ ትመለሳለች ወንዝ ወረደች ጨው። ስለዚህ በጣም አደገኛ ነገር ነው ይሄ ነገር በጣም። ከዛ ስምት መጣዋስ ብትሆን ወገኖቼ የአብርሃምን ጥሪ አስባ ከዘመዶቹ የተለየበትን መለየት አስባ ዘመዶቿን እናት አባቷን ያደገችበትን ወላጆቿን ሁሉ ጥላ ተለይታ የምትወጣ እሷ በእውነት በአብርሃም ጥሪ ውስጥ ተገባለች። እግዚአብሔር ይመስገን። ስለዚህ እኔና እናንተ በህይወታችን በተጠራንበት ጥሪ ውስጥ የመመላለስን ጸጋ እግዚአብሔር እንዲሰጠን እግዚአብሔርን መለመን አለብን። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያ ጳውሎስ እነዚህን ነገሮች ሁሉ ነው የሚያስተምረው። መቼም የእግዚአብሔር ቃል እኔ ልንገራችሁ ብታምኑም ባታምኑም አንድ ጊዜ እስከ ሌሊቱ 2:00 እነዚህን መጽሐፍቶች ሳነብ ያመሸሁበት ጊዜ አለ። እውነቴ ነው የምነግራችሁ። አሜዚንግ ስታጠኑ ብዙ ነገር ነው የምታዩት የእግዚአብሔር ቃል። ዛሬ አጥንተን ጨርሰናል በቃ ቆሮንቶስን ጨርስ ነው እንዳትሉ አደራ። ነካ ነው ቀመስ ነው ማለት ያለብን። እዛ በመቀጠል ሐዋርያው ጳውሎስ ምን ይላል? ነገር ግን በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈረድ ለኔ ምንም አይደለም፣ እኔ በራሴ እንኳን አልፈርድም። ሐዋርያው ይህንን በማለቱ እርሱን የሚመዝኑት በርሱ ላይ ያለ የፍርድን ቃል የሚናገሩ እንዳሉ ያስባል። ይሄ ሁኔታን የሚገልጥበት አገላለጽ ጠጋ ብላችሁ ስትመለከቱ በእናንተ ዘንድ የሚል ቃል ይጠቀማል፣ በሌላ ሰው ዘንድ ይላል። እናንተ የሚለው የቆሮንቶስን ሰዎች ያሳያል። በሌላ ሰው ዘንድ የሚል ምናልባት አካባቢ ያሉ አይሁዳውያኖች ጳውሎስን የሚጠሉትን መጥቀሱ ሊሆን ይችላል። ስለዚህ ሐዋርያው ጳውሎስ የሰዎችን ፍርድ እያቀለለ ይናገራል። ምንም አይደለም፣ ምንም በዚህ ቦታ ላይ ሲናገር ለእኔ ምንም አይደለም ይላል። ውድ ወገኖች፣ ሐዋርያው ጳውሎስ የሰዎችን ነገር ያቀለለው ለብዙዎቻችን ይሄ አይቀልም። ሰው ትንሽ ፊቱን እንትን ካለ እንደው ከጣለን አለቀልን፣ እንክትክታችን ነው የሚወጣው፣ ስብርብር ነው የምንለው። ውድ ወገኖች፣ ሰው ሲንቃችሁ፣ ሲጠላችሁ፣ ሲረሳችሁ ያላችሁ ነገር እንዳይወድቅ መፍትሄው ጳውሎስ የሚገባው ነገር ይግባችሁ። ምንድን ነው እሱ? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በዚህ ክፍል ምንድን ነው? ዳኛው እግዚአብሔር ነው ነው። ዳኛው እግዚአብሔር ነው። እሱ እያለ ዳኛው እግዚአብሔር እያለ ሰው እንዲህ ቢያረገኝ እንደዚህ ቢለኝ ቢፈርድብኝ ምንም አይደለም አለ። እናንተ ራሳችሁ ብትሆኑ ያገለገልኳችሁ፣ ሌላም ሰው ቢሆን ዳኛው እግዚአብሔር ነው ነው የሚለው ጳውሎስ። ስለዚህ የሰዎች ፍርድ በእኛ ህይወት ላይ የሚያመጣውን ነገር እንዴት ማየት እንዳለብን ሐዋርያው ጳውሎስ ያስተምረናል። ሐዋርያው ጳውሎስ ሰዎች የሚኖራቸውን ፍርድ ግን የሌለው ግድ የሌለው አድርጎ ቢመለከትም ግዴለሽ ሳይሆን ፍርድን አስመልክቶ የመፍረድ ስልጣን ያለውን ጌታ መሆኑን ከማስተዋል የተነሳ ነው የሚናገረው። እኔ ግዴለኝም እያሉ የሚኖሩ ሰዎች አሉ። አይ ዶንት ኬር የሚሉ ሰዎች አሉ። እንደዛ አይደለም ጳውሎስ። በዚህ ቦታ ላይ የሚናገረውን ተመልከቱ። እኔም በራሴ እንኳን አልፈርድም፣ በራሴ ላይ ምንም አላውቅምና፣ ነገር ግን በዚህ አልጸድቅም፣ እኔን የሚፈርድ ግን ጌታ ነው አለ። ዳኛውን እግዚአብሔርን አይቶ እንዲህ የሚል ሰውና ስለ ሰው ደንታ የለኝም የሚል ሰው እኩል አደሉ። ስለ ሰው ደንታ የሌለው ሰው ሰውም ስለ እሱ ደንታ የለው። ነገር ግን ሐዋርያ ጳውሎስ ደንታ የለኝም የሚል ሳይሆን ዳኛውን እግዚአብሔርን የሚፈራ ሰው እንደሆነ እንመለከታለን። እግዚአብሔር ስም የተባረከ ይሁን። ስለዚህ ሐዋርያው በእኔ በራሴ ላይ ምንም መፍረድ አልችልም እስከሚል ድረስ የራሱን ማንነት በግልጥ እንደማያውቅ ይናገራል። ሐዋርያው ጳውሎስ ስለ ራሱ የሚኖረው አመለካከት ግድ እያለው እንጂ ስለሚያገለግለው ስለ ራሱ የሚያውቀው የወንጌል ነገር ግድ እያለው የሚያገለግል ሰው እንደሆነ ያውቃል። የሰዎችን ነገር ችላ የሚል ሰው አይደለም ሐዋርያው ጳውሎስ። ስንመለከተው ወገኖቼ፣ ለምሳሌ እንመልከት ለፊልጵስዩስ ሰዎች በመከራቸው ምክሮቹ ምን እንደሚል ፊልጵስዩስ 1:27 ላይ ተመልከቱት። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ስለዚህ ለክርስቶስ ወንጌል እንደሚገባ መኖር ግድ የሚለው ሰው ነው ሐዋርያ ጳውሎስ። ለወንጌል የተመቸ ህይወትን መኖርን ለራሱም ለሌሎችም የሚያስተምር ነው። ለክርስቶስ ወንጌል እንደሚገባ እንዴት መኖር እንዳለባቸው ለነሱ ያስተማረው ሐዋርያ ጳውሎስ ምን እንደሚል ተመልከቱ። ለወንጌል እንዴት ያላቋም እንዳለው እግዚአብሔር የተመሰገነ ይሁን። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 22 ላይ ነገር ግን የሚያሳፍረውን ስውር ነገር ጥለናል፣ በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ህሊና ሁሉ ራሳችንን እናመሰግናለን አለ። የሰውን ህሊና አይ ዶንት ኬር ያለ የሚሄድ ሰው አይደለም ይሄ እግዚአብሔር ሰው። እና በዚህ ውስጥ የሚናገራቸው ብርቱ ነገሮች ናቸው። የእግዚአብሔር ስም ብሩክ ይሁን። የሚያሳፍር ስውር ነገር የጣለ ሰው እንደሆነ፣ በተንኮል የማይመላለስ፣ የእግዚአብሔርን ቃል በውሸት የማይቀላቅል፣ እውነትን በመግለጥ በእግዚአብሔር ፊት ለሰው ህሊና ወገኖቼ ለሰው ህሊና ራሱን እያመሰገነ በበጎ ህሊና የሚያገለግል ሰው ነው። እግዚአብሔር እንደዚህ እንድንሆን ይርዳን። እግዚአብሔር የተመሰገነ ይሁን። ወገኖቼ ስውር የሆነ ነገር ውስጣችን ይያለ ከማገልገል እግዚአብሔር ያድናል። ለምን እንደሆነ ታቃላችሁ? ጉዳዩ የእግዚአብሔር ፍርድ ነው። እግዚአብሔር ይፈርዳል ይሄንን ያለን። እንዲሁም በሁለተኛ ቆሮንቶስ 5:11 ላይ ምን እንደሚል ተመልከቱ። እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን፣ ለእግዚአብሔር ግን የተገለጥነን በህሊናችሁም ደግሞ የተገለጥ እንደሆንን ተስፋ አደርጋለሁ። የናንተም ህሊና የሚመዝነን ይመስለኛል ይላል። የተገለጠ እንደሆነ ህይወታችን ተስፋ አደርጋለሁ። የጌታን ፍርሃት አውቀን ሰዎችን እናስረዳለን። የሐዋርያው ጳውሎስ የህይወቱ ምስጢር ይሄ ነው። በዚህ ሳምንት ከልጆች ጋር ባሳለፍኩት ጊዜ የጠየቁኝ ጥያቄ ነበር። The most important ትልቁ ነገር ምንድን ነው አሉኝ። መጠመቅ ነው አይደለም? እንደዚህ ማድረግ ነው እንደዚህ ነው አሉ። በሃይማኖት በክርስትናው The most important ነገር ምንድን ነው አሉ። ወገኖቼ ልጆቻችሁ ጥያቄ ከጠየቁ ዝም ብላችሁ አትመልሱ። በደንብ አስባችሁ መመለስ ነው። ለምን ሲሪየስ ነው የሚወስዱት ነገር። እና የነገርኳቸው እግዚአብሔርን መፍራት ነው የሚል ሰው እግዚአብሔርን ሳይፈራ የሚኖር ከሆነ ምንም ነገር ቢያደርግ ትርጉም የለውም። በሐዋርያው ጳውሎስ ህይወቱ ውስጥ ትልቁ ነገር እግዚአብሔርን መፍራት ነው። ይሄ ነገር ድሮ የተለመደ ነው በሀገራችን። አረ እግዚአብሔርን እንፍራ ይላሉ ሰዎች። አረ ፈሪያ እግዚአብሔር እንደው ይኖራል ይላሉ። እንዲሁ ለሚኖሩት ማህበራዊ ህይወት ዛሬኛ እግዚአብሔርን በእግዚአብሔር ቤት አንፈራም አይደል? የእግዚአብሔር በሆነ ነገር አንፈራም። እግዚአብሔር እሱን ደፍረን የኖርነውን ህይወት ሁሉ ይቅር ይበለን። እግዚአብሔር ይሄ በፍጹም ትህትና በእግዚአብሔር ፊት እግዚአብሔር ሆይ አንተን ሳልፈራ የኖርኩትን ህይወት ሁሉ ይቅር በለኝ ማለት ይኖርብናል። ያ አባባል ሐዋርያው ተንኮለኛ አገልጋይ እንዳልነበረ ያሳየናል። የሚያገለግልበት ምክንያቱ የጌታ ወንጌል አደራ ብቻ ግድ ያለው ሲያገለግል የኖረ የእግዚአብሔር ሰው እንጂ አሳፋሪና ስውር የሆነ ነገር በውስጡ ያዘ በዛ ሞቲቬትድ የሆነ የሚያገለግል ሰው እንዳልሆነ እና ያለ። እግዚአብሔር እንደ ሐዋርያው ጳውሎስ ንጹህ ህሊና ይስጣል። እግዚአብሔር እንደዚህ ያለ አይነት ቅንነትን በእውነት እግዚአብሔር ይስጣል። ውድ ወገኖች ይሄ በመረቃ የሚመጣ አይደለም። ይሄንን አስፓየር ማድረግ አለብን። ይሄንን መናፈቅ አለብን። እንደዚህ ያለ ነገር ሊኖረን በጣም ያስፈልጋል። እግዚአብሔር ስም የተባረከ ይሁን። ስለዚህ ጳውሎስ በራሴ ላይ ምንም አላውቅም ይላል ሐዋርያ ጳውሎስ ከመዳኑ። ነገር ግን በዚህ አልጸድቅም፣ እኔን የሚፈርድ ግን ጌታ ነው ይላል። አንዳንድ ጊዜ ስለራሳችን ለሰው የሚመች ጥሩ ነገር በመናገራችን ኢምፖርታንት የሆነን ይመስለናል። ግን ውድ ወገኖቼ ጳውሎስ ምን እንደሚል እግዚአብሔር በዚህ ትምህርት ይስጣል። በራሴ ላይ ምንም አላውቅም፣ ነገር ግን በዚህ አልጸድቅም። አያችሁት ምን እንደሚል? እኔን የሚፈርድ ግን ማን አለ? ጌታ አለ። እነዚህ የእግዚአብሔር ሰዎች እንደዚህ ባለ መንገድ ያገለገሉት የጌታን ፍርድና ፍትህ የሚያስቡ ከሆነ በህይወታቸው እኛማ የቱን ያህል ውድ ወገኖቼ ጌታ ፈራጅ ነው። እግዚአብሔር ይህንን ነገር የምናገለግለውን በእግዚአብሔር ቤት የምንኖረውንም በትዳራችን ቢሆን ከጓደኞቻችን ከሰዎች ሁሉ ጋር የምንኖረውን ነገር እግዚአብሔርን ባለ መፍራት የምንኖረውን ኑሮ ሁሉ እግዚአብሔር ይቀር ይበላል። ጳውሎስ በዚህ ቦታ ላይ እንደዚህ ያለው ጳውሎስ ጌታን ከማግኘቱ በፊት የነበረውን ህይወት ሲናገር በፊልጵስዩስ 3:6 ላይ ስለ ቅናት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ፣ በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርሁ ይላል። ነቀፋ የሚባል ነገር የለኝም ነበር ይላል። ሐዋርያው ጳውሎስ ከዳነ በኋላ ግን ምንድን ነው የሚለው? እኔ ስለ ራሴ ምንም አላውቅም ይላል። እንዲያገለገለ በጣም ብዙ ክርስቲያኖች እግዚአብሔር አንድን ሰው መጠቀም ከጀመረ በቃ ክንፍ ያወጣ መልአክ ነው የሚያረጉት። ጳውሎስ እንዲህ ካለ እኛማ ዳፍንታ ምንን እንጂ ምን እናቃለን? ምንም አናውቅም ወገኖቼ፣ ምን እናቃለን? ማን ነው ስለ ራሱ የሚያቀስተ ኮራ ብሎ የሚናገር? እኔ እንደው በቃ ራሱ የራሱ ዳኛ ሆኖ እግዚአብሔር የሚፈርደውን መፍረድ የሚችል ወይም የምትችል ማን ነው? ማንም የለም። እግዚአብሔር የጳውሎስን እይታ ይስጠን። እግዚአብሔር የጳውሎስን እይታ ይስጠን። ሐዋርያው ጳውሎስ ጌታ ካዳነው በኋላ ግን እንዲህ ማለቱ ስለ መዳኑ ፈርቶ ሳይሆን የጌታን ሥራ የሰራበት ያገለገለበት ምክንያቱና የታማኝነቱ ጉዳይን አስመልክቶ ሲናገር እንደሆነ ልብ ማለት አለብን። ሐዋርያው መዳኑን የሚጠራጠር ስለ መዳኑ እርግጠኛነት ያጣ ሰው አይደለም። በራሴ ላይ ምንም አላውቅም የሚለው አባባል በህሊናዬ ምንም በራሴ ላይ የማውቀው ራሴን የምቃወምበት ነገር የማውቀው ነገር የለም ይላል። ብዙ የእግዚአብሔር ሰዎች በዚህ ጉዳይ ላይ ብዙ እንደጻፉ ተመለከትኩኝ። በጣም የሚያስገርም ነው። ይሄን ነገር ብዙ ሰዎች መርምረውታል። እንዲህ ባለ መንገድ ራሴን ባውቅም እኔ ስለ ራሴ ባለኝ እውቀት አልጸድቅም ይላል። ወገኖቼ ራሳችሁን አታጸድቁም። መጽደቅ መጽሐፍ ቅዱስ ጥቅስ ጠቅሰን ራሳችንን እናጸድቀው አይደለም። የዘንድሮ ክርስቲያን እግዚአብሔርን ጥቅስ እንደተሰጣ ቆሎ እየዘረፈ ነው። አካኪ ዘራፍም ይለው ምህረትን የምንቀበለው የምህረት ጥቅሶች ጠቅሰን አይደለም፣ በጸጋው ዙፋን ፊት ቀርበን ነው። በጸጋው ዙፋን ፊት ቀርበን ነው። ማንም ሰው ራሱን የመማር ስልጣን የለው። ራሴን ልምር አልችልም። ጥቅስ ጠቅሰን ጌታ እንደዚህ ነው በቃ የኔ ጌታ ምናምን ብንል፣ በመዝሙር ብናጅበው፣ በጸሎት ብንል አይሆንም። የሚምረን እግዚአብሔር ነው። በእግዚአብሔር ዙፋን ፊት ቀርበው ምህረትን የሚቀበሉ የተባረኩ ናቸው። ውድ ወገኖቼ የእግዚአብሔር ቤት ጫካ ነው። ሰዎች ይጠፉበታል። እግዚአብሔር በቃሉ ብርሃን ከጫካ ውስጥ ያወጣል። ስለዚህ ሐዋርያው ጳውሎስ በዚህ ቦታ ላይ የሚናገረው ነገር እኔ ስለ ራሴ ምንም አላውቅም፣ በዚህ ደግሞ አልጸድቅም ይላል። ህሊናዬ የሚከሰኝ የማቀው ነገር አለመኖሩ ጻድቅ አድርገኝም፣ እኔን የሚፈርድ ግን ጌታ ነው ይላል። እንዲህ ያገለገለ እንዲህ ካለ ወገኖች እኔ እግዚአብሔርን በእውነት በዚህ ቃል ልቤ እንዴት እንደተነካ ላስረዳቸው አልችልም። እግዚአብሔር ፍርሃቱን ወደ እኛ ያምጣልን። እግዚአብሔር በፍርሃቱ ይጠብቃል። እግዚአብሔር ስም የተባረከ ይሁን። ራሳችንን በጥቅስ እያጸደቅን ለምንኖር ሰዎች በጣም ጠንካራ የሆነ ተግሳጽ ነው። ሐዋርያው በዚህ ስፍራ ባገለገለውም ሆነ በኖረው ኑሮ ስለ ራሱ የሚኖረው አስተያየት የመጽደቅ ምክንያት እንደማያስገኝለት በማመን ፍርድን ሁሉ ለጌታ መስጠቱ ትልቅ ትምህርት ነው። እግዚአብሔር ይህንን በራሳችን ሕይወት እንድንጠብቅ ይርዳን። እግዚአብሔር ይመስገን። ሐዋርያው ጳውሎስ በምዕራፍ 3 ከ14 እስከ 15 ላይ ማንንም በርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። ማንንም የማንንም ሥራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በሳት እንደሚድን ይሆናል። ስለሚል ሐዋርያው ያገለገለውን አገልግሎት አስመልክቶ እንዴት እንዳገለገለ የራሱን አገልግሎት አስመልክቶ ፍርድ መስጠት አለመቻሉንም ነው የሚናገረው። ያገለገልነውን አገልግሎት ሁሉ የሚመዝን እሳት አለ፣ እያንዳንዱን ኳሊቲውን የሚናገር። ለአገልግሎታችን ሜዳሊያ ሽልማት ልንቀበል እንችላለን፣ ሴሌብሬት ሰዎች ሊያረጉ ይችላሉ፣ የተለያየ ነገር is better not to do it. እግዚአብሔር ሆይ ምክንያቱም በጣም ብዙ ነገሮች እግዚአብሔርን ፊት እንዳንፈልግ የመጋረጃ ባህሪ ያላቸው የግድግዳነት ባህሪ ነው ያላቸው፣ እኛን የመደገፍ ባህሪ ያላቸው። ስለዚህ ሐዋርያቶች እንዲህ ባለ መንገድ ያገለገሉ እግዚአብሔርን ከፈሩ እኛ እንዴት መሆን አለብን? እኔ ልንገራችሁ፣ እግዚአብሔር የሚያቀው ነገር ነው መናገራችሁ። ማገልገል የሚያስፈራ ነገር ነው። እግዚአብሔርን መፍራት እግዚአብሔር ይስጣል። እግዚአብሔርን ስላ በቸልተኝነት የሚሰራ ሰው ምን ይሁን? እርጉም ይሁን ነው የሚለው። የእግዚአብሔር ስራ የቤተ ክርስቲያን ሰዎች ነገር እንዳይመስላችሁ። ሐዋርያው ጳውሎስ ደሞዝ አይከፈለውም፣ ከቦታ ቦታ ከአገር አገር እየዞረ ቅዱሳንን ያገለገለበት ያገልግሎት ትህትናው መስዋዕቱ ከብ ነገር ግን ውድ ወገኖቼ በዚህ ሁሉ ግን በጌታ ፍርድ አገልግሎቱ ሁሉ ይቀርባል። አይ ምንም አይደለም እንኳን በነጻ ያገለገለው ምናምን እንደሚባል አይደለም። እግዚአብሔር ፍርሃቱን ወደ ቤተ ክርስቲያን ያምጣ። እግዚአብሔር ፍርሃቱን ወደኛ ያስጠጋልን። እግዚአብሔር ፍርሃት ወደ አገልጋዮች፣ ወደ ቤተ ክርስቲያን፣ ወደ እግዚአብሔር ሥራ ይምጣ ወገኖቼ። ዛሬ አገልግሎት ሚኒስትሪ የተባለ በብዙ ድፍረትና በሆይ ሆይታ በግሩፕ ሰዎች የሚነዱበት ሁኔታ ነው። እግዚአብሔር ይጠብቀን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም ብሩክ ይሁን። ስለዚህ ሐዋርያው ጳውሎስ በዚህ ቦታ ላይ የሚናገራቸው አንዳንድ የመጽሐፍ ቅዱስ አስተማሪዎች የጻፉትን ስመለከት በጌታ ፊት ያለውን ትክክለኛ አቋም የሚመለከት ሰው እንደሆነ እናያለን። በእምነት መጽደቅን ወይም ድኛለሁ፣ ምሕረት ተቀብያለሁ፣ ፎርጊቭነስ እያለ እኛ የሱን ጥቅስ ያገኘን እየዘረፍን እሱ የጻፈውን አካኪ ዘራፍ ስንል ጳውሎስ ግን ከአምላክ ጋር ያለው ነገር የከበደበት ሰው እንደሆነ እናያለን። እኛ እነሱ በጻፉት ጥቅስ አካኪ ዘራፍ ስንል እነሱ ግን እግዚአብሔርን በመፍራት እግዚአብሔርን እያሰቡ እግዚአብሔርን እያስተዋሉ በእግዚአብሔር እየተመሰጡ ከእግዚአብሔር ጋር ባለ ግንኙነት መንፈሳዊ ህይወታቸውን የሚመዝኑ ሰዎች እንደሆኑ እናያለን። ሩጫቸውን ያስጨረሳቸው ይሄ ነው። እግዚአብሔር ይመስገን። ሐዋርያው ጳውሎስ እኔ በራሴ ላይ መፍረድ አልችልም ሲል ፍርድን ለጌታ የቱን ያህል እንደሰጠና እንደተወ ያሳየናል። ራሱን የሚያመጻድቅ ራሱን ንጹህ የሚያደርግ ሰው አይደለም። የጌታን ፍርድ ማንንም ሊፈርድ እንደማይችል በጥብቅ ያሳየናል። እንደ ጌታ ማንንም ለራሱ የራሱ ዳኛ መሆን አይችልም። ሌሎችንም ሰዎች እንደዛ እንደ ጌታ መፍረድ አንችልም። በንጹህ ህሊና ጌታን እያመለከ እያገለገለ በራሱ ላይ ከጌታ ፍርድ አንጻር ምንም እንደማያውቅ ይናገራል። የእያንዳንዳችንን ስራና ተግባር የሚመዝን ጌታ ራሱ ነው። ይህንን እውነት በጌታ በራሱ ፍርሃት ተይዘን የምንጠብቀው እውነት ነው። ጌታ የሚፈርደውን ፍርድ እኔ በራሴ ላይ አልፈርድም ይላል። ይህ የጳውሎስ አባባል የቱን ያህል ንጹህ ህሊና እንዲኖረው ቢተጋም የቱንም ያህል በጎ ህሊና እንዳለው ቢገነዘብም የእግዚአብሔር ፍርድ ከሰው ህሊና እንደሚበልጥ ያሳየናል። በአንደኛ ዮሐንስ ምዕራፍ 3 ከቁጥር 19 እስከ 20 ላይ የእግዚአብሔር ቃል እንደዚህ ይላል። ልባችንም በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆነን በዚህ እናውቃለን። በጌታን ፊት ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። እኛ እንድንኖር የተፈቀደልን በልባችን በህሊናችን የምናውቀውን ለዛ ታማኝ እንድንሆን እግዚአብሔር ይፈልጋል። ነገር ግን እግዚአብሔር ከኛ ህሊና ምንድን ነው? በላይ ነው። በላይ ነው። በላይ ነው። ስለዚህ በህሊናዬ በምኖረው ኑሮ ከህሊናዬና ከልቦናዬ በላይ ከሆነ ከእግዚአብሔር ፍርድ በላይ ሊያደርገኝ አይችልም። 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 የእግዚአብሔር ፍርሃት የሌለበት ድፍረት ወገኖቼ ጤናማ አይደለም። የእግዚአብሔር ፍርሃት የሌለበት የክርስትና ህይወት ጥሩ ክርስትና አይደለም። እግዚአብሔር ፍርሃቱን ይስጠን። የእግዚአብሔር ስም የተባረከ ይሁን። ስለዚህ በምንጸልይባቸው ነገሮች፣ ከሰዎች ጋር ባለን ነገር፣ ነገሮችን የምንይዝባቸው ነገሮች ልባችን ከፈረደብን ከእግዚአብሔር በታች ያለው ልባችን ፈርዶብን ወገኖቼ እግዚአብሔርማ እንዴት ይሆናል? ስለዚህ ቢያንስ ቢያንስ ሰው ታማኝ መሆን ያለበት ለምኑ ነው? በልቡ ውስጥ ላለው ለህሊናው። የሰው ህሊና የቱንም ያህል ንጹህ ቢሆን በራሱ ፍጹም አይደለም። እግዚአብሔር ከሰው ህሊና በላይ ነው። የጳውሎስ ህሊና ንጹህ ሆኖ የሚያገኘው በመንፈስ ቅዱስ በታገዘ ምስክርነት እንጂ እንዲሁ ሰው ብቻ ሆኖ በራሱ ህሊና ራሱን እየመዘነ በመኖር እንዳልሆነ ያስተምረናል። በሮሜ 9 ቁጥር 1 እስከ 2 ላይ ብትመለከቱ ብዙ ሐዘን የማያቋርጥ ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ህሊናዬ በመንፈስ ቅዱስ ይመሰክርልኛል ይላል። ስለዚህ የጳውሎስ ህሊና በመንፈስ ቅዱስ ምን ያረገ ነው? የታገዘ ህሊና ነው። የመንፈስ ቅዱስ ምስክርነት ለህሊናው ስለመጣለት ነው ያ የሚረዳውን ነገር አልዋሽም፣ ጌታ ይመሰክርልኛል ብሎ የሚለው። አንዳንድ ተርጓሚዎች ህሊና ከሚለው ቃል ይልቅ ሐዋርያ ጳውሎስ የራሴ ግንዛቤ የሚለውን መጠቀም ይወዳሉ። ሐዋርያ ጳውሎስ በዚህ በቆሮንቶስ ላይ በምዕራፍ 8 ከቁጥር 7 እስከ 3 እስከ 13 ሰፊ ነገሮች ይናገራል። ደካማ ህሊና ብርቱ ህሊና እያለ ያነሳል። ወደፊት እንማራቸዋለን። ስለዚህ ደካማ ህሊና ያላቸው ሰዎችና ብርቱ ህሊና ያላቸው ሰዎች ልዩነታቸው ምንድን ነው? ደካማ ህሊና ያለው ሰው ለጣዖት የተሰዋ ተብሎ ቢበላ ህሊናው ያንን ለጣዖት የተሰዋውን ቢበላ ሊረክስበት ይችላል። ደካማ ህሊና ያለው እውቀት ስለሌለው ይላል። ስለዚህ ህሊና እንዳለን እውቀት ነው የሚሰራው እንጂ እግዚአብሔርን በሁለመናው የሚወክል ህሊና የለንም። አለበለዚያ ህሊናችን አምላክ ሊሆን ነው፣ ግን አይደለም። ስለዚህ ሁልጊዜ የቱንም ያህል ትክክል የሆንን ቢመስለን እግዚአብሔርን መፍራትን ያስቀረ ድፍረትን ግን መለማመድ መተው አለብን ማለት ነው። እግዚአብሔር ይህን እንድናደርግ ይርዳል። የቱንም ያህል በአንድ ጉዳይ ከሰዎች ጋር ባለንም ነገር የቱንም ያህል ፍጹም ንጹህ ብንሆንም እግዚአብሔር ሆይ ይህን ነገር እኮ አንተ መተህ ብትመዝነው ብዙ ነገር ታወጣለህ ማለትን ማሰብ አለብን። ሐዋርያው ጳውሎስ በጣም ብዙ ጊዜ ስለ ህሊና የሚናገረው ነገር አለ። ምቼም በሬዲዮ እምነትን በትክክለኛ እንዲሰራ የሚያደርገው ነገር ወገኖቼ ህሊና ነው። ህሊናን የጣለ ሰው እምነቱ ዲስትሮይ ያደርገዋል። በጣም ብዙ ሰዎች በእምነት የኔ ጌታ እያሉ የፎከሩ እግዚአብሔር የማይወደውን ከቃሉ የተጣላውን ነገር ሲያደርጉ ይታያል። ህሊና በጣም ኢምፖርታንት ነገር ነው። በጣም ትልቅ ነገር ነው በክርስትና ህይወት። ሐዋርያው ጳውሎስ ህሊናውን እንዴት እንደሚያከብር ልብ ማለት አለብን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የህሊናችን ምስክርነት ነው ይላል። ሁሉ ጊዜ የህሊናን ምስክርነት ምን ያረጋል? ይጠብቃል። ውድ ወገኖቼ እግዚአብሔር ይህንን እንደ ቫልዩ አድርገን እንድንኖር እግዚአብሔር ይርዳል። ሐዋርያው ጳውሎስ በዚሁ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 12 ላይ ነገር ግን ቀድሜ ያነበብኩት ቃል የሚያሳፍረውን ስውር ነገር ጥለናል በተንኮል አንመላለስም ብሎ ለሰው ህሊና ሁሉ ራሳችንን እናመሰግናለን። ሁለተኛ ቆሮንቶስ 5:11 ላይ እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን ለእግዚአብሔር ግን የተገለጠነን በህሊናችሁም ደግሞ የተገለጠነውን ተስፋ አደርጋለሁ ይላል። አንደኛ ጢሞቴዎስ 1:5 ላይ ጢሞቴዎስን ሲመክር የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ህሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው ይላል። ስለዚህ ግብዝነት ከሌለበት ከበጎ ህሊና ብዙ ጊዜ ሰዎችን ወዳለን እንላለን ብዙ ፍቅር እናሳያለን ግን ከበጎ ህሊና የሚወጣ ግብዝነት ከሌለበት እምነት የሚወጣ ፍቅር ግን ስንት ሰው አለው ጥያቄው። This is really እግዚአብሔር በነገራችን ላይ ሰብስቦ የሚያስተምረን ሊያሳጣችሁ ባዶ ሊያረጋችሁ ዋጋ ሊያሳጣችሁ አይደለም። የእግዚአብሔር ቃል መስታወት ነው። ቤታችሁ ገብታችሁ መስታወታችሁን የምታዩት እንዴ ቆንጆ እንደሆናችሁ ነው ወይስ ቁንጅናችሁን የሚያጠፋ ነገር አይታችሁ ልታስወግዱ ነው? መቼም የሰው ባህሪ ብዙ ነው እና ቁንጅናችንን ለማየት ራሳችንን ለማድነቅ ጊዜ አጥተን ከሆነ አላቀም። ነገር ግን ብዙ ጊዜ መስታወት የምናየው ጸጉራችንን መልካችንን ቀላችን ላለው ለማስተካከል ነው። የእግዚአብሔር ቃል መስታወት ነው። እግዚአብሔር ይመስገን። የእግዚአብሔር ቃል እንደዚህ ስንማር እኛን ሊከሰን ሊበድለን አይደለም ወደ ተሻለ ነገር ሊያመጣን ጥሪ ነው የሚያሰማን። ህይወትህን አሁን ህይወትሽን ባለሽበት አትቀመጭ ተነሽ ተቀስቀስ። ይሄ ምነግርህ ነገር እንደዚህ ነው ምነግርሽ ይሄ ነው ውጡ ወደዚህ ወደዚህ ወደምፈልገው ነገር ማለቱ ነው እግዚአብሔር። ሐኪም ቤት ጤናማነታችሁን ብቻ ለማወቅ የምትሄዱስ ጤናማነታችሁን እንደ በቃ ሰርቲፋይ ለማድረግ ሁሉ የምትሄዱ ሰው የሚሄደው መታመም አለመታመሙ ለማወቅ ነው። ቤተ ክርስቲያን እንደ ሆስፒታል ነች። እግዚአብሔር ይመስገን። እኔ እዚህ ቆሜ የማገለግላችሁ ሰው ይሄ የማገለግለው ነገር ሳይነካኝ ሳይሰራኝ ንስሐ ሳያስገባኝ የማገለግል ከሆነ ወገኖች እኔ በእግዚአብሔር ፍርድ ፊት ራሴ ቀርብበታለሁ በዚህ ጉዳይ። ስለዚህ ሁልጊዜ በእግዚአብሔር ቃል መነካትን ማወቅ አለብን። ሐዋርያው ጳውሎስ አንደኛ ጢሞቴዎስ 3:9 ላይ ነውረኛ ረብ የማይወዱ በንጹህ ህሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል ይላል። ሃይማኖት የሚጠበቀው በሬዲዮ እናስተምራለሁ እንዴት ያለ ኃይለኛ ትምህርት መሰላችሁ። ያን ትምህርት እንዴት እንደምወደው ልነግራችኋል። ብዙ የእግዚአብሔር ጸጋ በውስጤ የተጋጋለ የመጣ መልእክት ነው። በጣም የሚያስገርም እጅ በላይ ላይ ነበር ሳስተምራያለ። ሃይማኖታችን የሚጠበቀው ወገኖቼ አይዞኝ እንጋደላለን በሚል አይደለም በንጹህ ህሊና ነው። በንጹህ ህሊና ነው ሃይማኖት የሚጠበቀው። ስለዚህ ሐዋርያው ጳውሎስ ስለ ህሊና ያለውን አመለካከት ስናይ በሰውም በእግዚአብሔርም ፊት ሃይማኖትንም ለመጠበቅ ራሱም ለራሱ ለህሊና ቦታ የሰጠ ትልቅ የእግዚአብሔር ሰው እንደሆነ እናያለን። ህሊና በባለ ህሊና ውስጥ ባለ መመዘኛ ሰውየው በሚያውለቀው ልክ የሚሰራ እንጂ ፍጹም የሆነ ዳኛ አይደለም። ደካማና ብርቱ ህሊና አለ። ቀደም እንዳልኳችሁ ይሄን ወደፊት በስፋት እናያለን። ይሁን እንጂ ሐዋርያው ጳውሎስ እግዚአብሔር ወደፊት የሚፈርደውን ፍርድ አስመልክቶ በራሱ ህሊና መተማመን በራሱ ላይ መፍረድ አለመቻሉ ማሳየቱ የሚያስኬድ ባህሪ አለው። ይሄ ትርጉም ማለት ነው። እነዚህን ሁሉ የተለያዩ ትርጉሞች የሚያስረው አንድ በጣም ግሩም የሆነ የመጽሐፍ ቅዱስ ኮሜንታሪ ተመለከትኩ። ቴሰን የሚባል እግዚአብሔር ሰው የጻፈው ነው። በጣም ብዙ ባለጠጋ የሆኑ ሐሳቦች በውስጡ አሉት። ይሄ እግዚአብሔር ሰው በሚሰጠው መልስ እንደዚህ ያሉ ሐሳቦችን ያቀርባል። ይህ ጉዳይ መታየት አለበት። እንዴት እንደሆነ ሲናገር በመጨረሻው ዘመን የሚዳኘው ዳኛ የሚበይነው የሰውን ህሊና ብቻ ሳይሆን በሰው ልብ የተሰወረውንም በመግለጥ ስለሆነ እንዴ መሰለውን ዳኝነት ለጌታ የሚተው መሆኑን ጳውሎስ ያስተዋለው በልቡ የተሰወረውን ባያውቀው በልቡ የተሰወረውና በህሊናው ያለው በሚያደርጉት ሙግትና ክርክል ህሊናው በሚሰጠው ብያኔ ራሱን ያሳረፈ ሰው ቢሆንም በልቡ ያለውን በቅጡ የሚያውቅ ግን ጌታ ብቻ መሆኑን ነው የሚያሳየው። ቃሉ እንዲህ ነው የሚለው። ተመልከቱት ምን እንደሚል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም ብሩክ ይሁን። ቁጥር 5 ላይ ተመልከቱ። ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ልባችን ውስጥ ያለውን በሰብኮንሸስ ማይንዳችን ውስጥ ያለውን ነገር ሁሉ ያወጣዋል እግዚአብሔር። ድዩን አንዳንድ ጊዜ የራሳችን አይምሮኛኑ ዲሲቭ ያረጋናል አናቀውም እኮ። በቅርብ ጊዜ ከልጆቼ ጋራ እናታቸው ጥሩ ትምህርት እንዲሆንላቸው ነውና ትላንትና ነው ምን አለቻቸው ቤት እናጸዳለን አለች እና ሃኔልን ስትላቸው Hanel, are we going to clean the house forever? አለ እና ከዛ እኔ ነበርኩና ለመሆኑ ቤት forever አጽድተህ ታውቃለህ አልኩት። አየኝና ለምንድን ነው ይሄን ቃል የተጠቀምኩ? ለምን እንደ ተጠቀምክ ሚስጥሩን እስኪ አብረን እንመልከት አልኩት። Forever እንኳን አንተ ማንም አያጸዳም አይደል? Forever ታጸዳለህ አልኩት። ይሄ ነገር የሚናገረው ሌላ ድምጽ አለውና ትክክለኛውን ቃል እንጠቀምበት እስቲ አልኩት። The whole house ነው ያለው the whole house forever ለመሆኑ ይሄንን ቤት አንተ እናተ ስታጸዳ እኔም ስናጸዳ አጽድተህ ታውቃለህ አልኩት። The whole house አንዳንድ ጊዜ የምንናገራቸው ነገሮች ውስጣችን ያለው ሌላውን ነገር ነው የሚናገሩት እንጂ የገጠመንን ነገር አይደለም የሚናገሩት አይደል? በጣም ስለዚህ እነዚህ ነገሮች በጣም ልብ ማለት አለብን። እግዚአብሔር ይሄን እንድናስተውል ይርዳን። በሰው ልብ የተሰወረውን ነገር አንድ መጽሐፍ ነበረ በጣም ኮሚክ መጽሐፍ ነው በጣም ግሩም መጽሐፍ ነው። ሃሎ ካልክ በኋላ ምንድነው የምትለው ይላል። ሃሎ ካልክ በኋላ ምንድነው የምትለው ይላል። ሰዎች ሲደውሉ ቶናቸው እንኳን ንግግሩ ያስታውቃል እኮ ውስጡ ሃሎ ነው። ሃሎ በቃ ሃሎ ነው። ያው ሌላም ጊዜ የሚባል ነው ሃሎም አለ ሃሎም አለ ብዙ አይነት አለ። ይጎተታል፣ ይቀጥናል፣ ይወፍራል አይደለም? በቁጣ በፍቅር አይደለም? በትህትና በአክብሮት ሃሎ ይባላል። አንዷ ቃል ውስጧ ብዙ ነገር ይዛል። ንግግራችን እንኳን ብዙ ነገር ተሸክሟል አይደለም? ብዙ ነገር ተሸክሟል። እና ሰዎች ከሚናገሩት ነገር ብዙ ምን ሰማው ነገር አለ። ቃሎቹ በጥሬ ትርጉማቸው ብቻ ሳይሆን ውስጡ ያዘው ብዙ ነገር አለ። የሰው ልብ ማየቱን ያህል ማን ነው ልቡንም ያቀ? ማንም ሰው ልቡን ያቀ? ሐዋርያው ጳውሎስ ምንም እንኳን ህሊናዬ ከልቤ ጋራ ተሟክቶ ተከራክሮ በኖርኩት ኑሮ ውስጥ ህሊና ያረፈ ሰው ቢሆንም ውስጤ ያለውን የልቤን ነገር ግን ገልጦ የሚያመጣ ወደ ብርሃን የሚያወጣው ጌታ እስኪመጣ ድረስ ጊዜው ሳይደርስ ማንም በማንም ምን አርግ አይፍረድ ይላል። አናቅማ ያንን የሚያወጣ እግዚአብሔር ብቻ ነው። እንዴት እግዚአብሔርን እንድንፈራ እንደሚያረጋን ታያላችሁ። እኔ ተሰማኝን ሁሉ በእውነት እናንተንም እግዚአብሔር እንደዛ አርግላችሁ። ስለዚህ የጌታ ፍርድ ወንበር አለ። ከሐዋርያው ጳውሎስ ምን እንማራለን? ሐዋርያው ጳውሎስ የራሱን ሊና የጣለ በልቡ ያለውን ችላ የሚል ሰው መሆኑን ሳይሆን የምንመለከተው የሰው ሊና የፍጡር መዳኛ እንጂ እንደ እግዚአብሔር ሁሉን አዋቂ ያለ መሆኑን በመረዳት ለእግዚአብሔር ዳኝነት ራሱን ያስገዛ ሰው መሆኑን ነው የምንማረው። ስለዚህ በህሊናችን ንኩራራ ይገባናል። እግዚአብሔርን እየፈራን እንኖራለን እንጂ መርማሪውን እግዚአብሔርን እየፈራን እንኖራለን እንጂ በመጨረሻው ዘመን ግን ሁላችንም በጌታ ፍርድ ወንበር ፊት የምንቀርብ እንደምንቀርብ የጌታ ቃል ይናገራል። ውድ የጌታ ልጆች እያንዳንዳችን በጌታ ፍርድ ወንበር ፊት እንቆማለን። ይሄንን ነገር እግዚአብሔር እንድናስተውል እግዚአብሔር ይርዳን። ወገኖቼ ኃጢአት የሞራል ኤክሰርሳይዝ አይደለም፣ ቅድስና የሞራል ኤክሰርሳይዝ ጉዳይ አይደለም። ኃጢአት መስራትና ለመስራት ፍርድ አለ። There is judgment የእግዚአብሔር ፍርድ አለ። መልካም ቢሆን ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ፊት ልንገለጥ ይገባናል። ሰባት አይኖች ያሉት ጌታ አይኖቹ በመድር ያሉትን ሁሉ የሚመረምር ጌታ የእሳት ነበልባል አይኖች ባሉት ጌታ ፊት እንቀርባለን። ይሄ ነገር ከልባችን ከጠፋ እግዚአብሔርን ፈርቶ መኖር አንችልም። ወገኖቼ እግዚአብሔር ይሄን እንድናስብ ይርዳ። ጌታ እንዳንድ ጊዜ እንደ ጓደኛ ምናየው መስለኛል። ድግንድግ እንደ ጓደኛ በቃ ተከሻ እየተመታታ እንደምንሄድ አይደለም። እግዚአብሔር የሚባል አሳት ነው። ዳኛ ሆኖ ጌታ ሲቀመጥ የሚያስፈራ ነው። እግዚአብሔር ይሄንን ነገር እግዚአብሔር ይሄንን ነገር ይመልከት። ወገኖቼ እኔ በውስጤ በሸክም ነው ይሄንን የምነግራችሁ። በዚህ ነገር ተመችቶኝ አይደለም ለራሴም። ውድ ወገኖቼ ይሄ እግዚአብሔር እውነት ነው። ልንጥለው የማይገባ ብቻ አይደለም የምንድንበት የምንፈወስበት ነው። እግዚአብሔር የተመሰገነ ይሁን። በቆላሲስ ምዕራፍ 3 ከ14 እስከ 24 እስከ 25 ላይ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉ ጌታ እርሱም ክርስቶስ ነው። የሚበድልም የበደለውን በብድራት ይቀበላል፣ ለሰው ፊትም አድሎ የለም። ኦ ከሌ ነው እንዴ? ስንተውት ይሄ ኢዝ ማይ ስፔሻል ቻይልድ ሚል የለም። ጌታ እንደዚህ አይልም ወገኖቼ። እነ ጳውሎስ ጌታን የሚያውበት ሲሪየስነስ የሚያስፈራ ነው። ስንተውት ሚል የለም ጌታ። ሁላችን በክርስቶስ ፍርድ ወንበር ፊት እንቀርባለን። እግዚአብሔር ይመስገን። በራእይ ምዕራፍ 2 ቁጥር 23 ላይ ለሰው ልጆች ሁሉ ኃጢአት ደሙን ያፈሰሰው የእግዚአብሔር ልጅ የናዝሬቱ ኢየሱስ ራሱ እንደዚህ ይላል ለቤተ ክርስቲያናት ከሰጠው መልእክት ውስጥ ልጆቿን በሞት እገድላቸዋለሁ ያለ ጌታ ነው። አቤት 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 አቤት! እግዚአብሔር ይሄንን ወደ ቤተ ክርስቲያን ያምጣልን። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ፣ ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ስለዚህ በጌታ ፍርድ ወንበር ፊት ስንቀርብ ሁላችን በስጋችን የሰራ ነው እግዚአብሔር ይጠይቃል። ውድ ወገኖቼ እኔን መልእክት ሰምታችሁ በእግዚአብሔር ፍርሃት እንድትያዙ ነው፣ በግልት እንድትሞቱ አይደለም። እኔ ልንገራችሁ እንደዚህ ያለ ትምህርት እኔ ሳዘጋጅም ስማርም በጣም የሚያስፈራ እግዚአብሔር ፍርሃት አለ። ነገር ግን እጅግ መታደል ነው ደግሞ ላለው በሽታን ማወቅ እኮ መታደል ነው ወገኖቼ። አይዟችሁ ተብላችሁ ተደልላችሁ ከመትሞቱ በሽታችሁን አውቃችሁ እግዚአብሔር ማህሪ ወደ ሆነ አምላክ ፊት ቀርቦ ከፍርድ በፊት ነገርን ሁሉ ማስተካከል መልካም አይደለም? መታደል እኮ ነው። እግዚአብሔር የሚወደው ነው የሚገስጸው። ዝም ብሎ እግዚአብሔር በጅምላ ቢያስተናግደ ምን ትሆናላችሁ? ወገኖቼ እግዚአብሔር ዝም ሲለን ጥሩ አይደለም። እግዚአብሔር ይመስገን። ስለዚህ ይሄንን የብየና ስራ እግዚአብሔር ወደፊት ያደርጋል። እግዚአብሔር ስም የተባረከ ይሁን። ስለዚህ አወራው ጳውሎስ ባጠቃላይ የሚናገረን በዚህ መልእክት ውስጥ ምንድነው? የውስጥን የልብ ድብቅ ምክንያትና አገልግሎት የሚነሳሳበትን ነገር ሁሉ እግዚአብሔር እንደሚፈርድ ነው የሚያየው። በጅም ላይ አይደለም እግዚአብሔር። እግዚአብሔር ትልቅ ነው። እግዚአብሔር ይመስገን። ሰዎች እንኳን ጤናማ ህይወት ባላቸው ሰዎች ፊት መቆም ይቸገራሉ። በጌታ ፊት መቆም እጅግ አስቸጋሪ ነው። እዚህ ለሚናገረውን ልብ በሉት። ቁጥር 5 በጨለማ የተሰወረውን ይላል። ጨለማ ማለት ይሄ የፀሐይ ብርሃን የሌለበት ማለት አይደለም፣ መብራት የሌለበት ማለት አይደለም። በጨለማ ማለት ከሰው ሁሉ ተሰውሮ ያለውን እግዚአብሔር ያወጣዋል። የሚደበቅ ነገር የለም፣ ወደ ብርሃን ያወጣል። የልብን ምክር ሁሉ ውስጣችን ኮንፈረንስ እኮ አካሄደን እኮ ነው ብዙ ጊዜ እኮ አንድ ነገር የምናደርገው አይደለም እንዴ? ግሩፕ እኮ አለ ውስጣችን እኮ አለ አይደለም? እኛው ከኛው ጋራ የተለያየ አይነት ቲም መስርተን በደንበኛ ተደራጅተን ኮንፈረንስ ውስጣችን እኮ ይካሄዳል። የልብ ምክር ይለዋል ጳውሎስ። ይህንን ያንን አገላብጠን የምናደርገውን ሁሉ እግዚአብሔር ያወጣል። ለዚህ መፍትሄው ምንድን ነው? ውድ ወገኖቼ በጌታ ፍርዶን በርፊት ከመቅረባችን በፊት እግዚአብሔር ይመስገን እራሳችንን ብንመረምር ግን ምን ባልተደረገብን ነበር? ባልተፈረደብንም ነበር። ስለዚህ እግዚአብሔር ፊት የንስሐ በደል ተገኝቶብን ከሆነ ልክ እንዳልሆነ ህይወታችን ስናይ እራሳችንን ከመደለል እግዚአብሔር ሆይ በኢየሱስ ክርስቶስ ደም ካልሆነ መዳን በሌላ በምንም የለም፣ የልጅ ደም ካላነጻኝ አልነጻም ማለት አለበት። የጌታ ደም ብቻ ነው ነጻም ያወጣል። እግዚአብሔር ይመስገን። የጌታ ደም የሚያነጻው የተሰራ ኃጢአትን ነው፣ የበደልነውን በደል ነው እንጂ በደል የሌለባቸውን ሰዎች አይደለም የሚያነጻው። በደልን የሚያነጻ ደም ነው የጌታ ደም። ስለዚህ የጌታ ቀን ከመምጣቱ በፊት እኛ ሁላችን ይሄን ማሰብ አለብን። አትሳቱ። እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለምን ህይወት ያጭዳል። ውድ የጌታ ልጆች ሐዋርያው ጳውሎስ እንደዚህ ባለ መስዋዕትነት እያገለገለ እግዚአብሔርን የሚፈራበት የጌታን ፍርድ ዳኝነት እያሰበ የሚኖርበት ህይወት ከኔና ከናንተ መራቅ አለበትን? እኛ ከዚህ ኤግዘምትድ ምን ሆነንበት? ይሄ የማይመለከተን ሰዎች ምን ሆነንበት? መብቱን ማን ነው የሰጠን? እነዚህ ሐዋርያት የጸጋ ወንጌል አገልጋዮች እግዚአብሔርን እንዲፈሩ ከኖሩ እኛም እግዚአብሔርን ልንፈራው ይገባናል። ሃይማኖታችን የኪሳራ የውርደት የጥፋት እንዳይሆንብን እግዚአብሔርን መፍራትን እግዚአብሔር ይስጠን። ውድ ወገኖቼ ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን ይላል። ጠበቃችን ከኃጢአት የሚያድን ተሟግቶ የሚያወጣን ነው። ማንም ጠበቃ ወንጀለኛን መልሶ ወንጀል እንዲሰራ ጠበቃ የሚሆን የለም። ሊሆን ይችል ይሆናል በገንዘብ ብዛት አናውቅም። ነገር ግን ውድ ወገኖቼ የእኛ ጠበቃ ግን የዓለምን ኃጢአት ሁሉ ያስወገደ ጠበቃ ነው። በደሙ ኃጢአታችን የሚያነጻ ጠበቃ ነው። ዛሬ ይህንን የጌታችንን መታሰቢያ በምንወስድበት ጊዜ የእግዚአብሔር ፍርሃት በውስጣችን ሊኖር ይገባል። የእግዚአብሔር ፍቅር በውስጣችን ሊኖር ይገባል። እኛ ፍርድ እንዳንወድቅ፣ እኛ እንዳንኮነን የእግዚአብሔር ልጅ ኢየሱስ ክርስቶስ